Hallelujah. Kisos and tamat, I'll tell her what I'm here now. I love what I'm saying now. Yeah, can if it be ever on, I'll tell her what I'm zare mi seran. Zera la mi nura li ever on. Come now, nuts gacha. Yamba kekal ayarachim. Yeah, yes, skal.
ህይወት ተገለጠ በሚል የጀመርነውን የዮሐንስ ወንጌል ጥናታችንን እንቀጥላለን። ይሄ ሶስተኛ ክፍላችን ነው። ትንሽ ያው የሚያቆዩን የመጀመሪያዎቹ ቁጥሮች ናቸው። ከዚህ በኋላ ያሉትን በክፍል ስለምናያቸው ፈጠን እያለን ለመሄድ እንችላለን። ግን የመጀመሪያው መድረክ ያልኩት በዛኛው ክፍል እሱ በጣም አስፈላጊ ስለሆነ ወደፊትም ለምናያቸው ነገሮች መሰረት ስለሆነ ትንሽ አሁንም ምዕራፍ 1 ላይ ያሉትን ትንሽ ጥቂት ቁጥሮች ትንሽ ጊዜ አጥፍተን ለማይትን ሞክራለን። እንደምናስታውሰው የኢየሱስ ክርስቶስን ሙሉ ክብር እንድናምን ነው መጽሐፍ ቅዱስ የሚያስተምረን። ኢየሱስ ክርስቶስን ዝቅ አርገን እንዳናስብ መጠንቀቅ መቻል ይኖርብናል። የዘላለም ህይወት የሚያሰጠን እምነት መድኃኒት የሚሆነን እምነት በመድኃኒት አገላለጽ የገለጽ ነው። ኢየሱስን በሙሉ ክብሩ ስናምን እግዚአብሔር ባለው መጠን እግዚአብሔር ይሄ ነው ባለው መጠን የእግዚአብሔር ቃል ይሄ ነው ባለው መጠንና ክብር ስናከብረውና ስንቀበለው እሱ ነው ህይወት የሚሆንልንና አንድ ሁለቱን ለማየት ሞክረናል። ከዚህ በፊት በነበረው ክፍለ ጊዜ አንደኛ ዮሐንስ ገና ከመጀመሪያው ገና መድረኩን ሲያመቻች የሚጀምርልን ኢየሱስ ክርስቶስን ወደ ዘላለም ወስዶት ነው። ስለዚህ ዘላለማዊነቱን ለማየት ሞክረናል። እርግጥ ሰው ሆኖ መምጣቱ እርግጥ ነው፣ መወለዱ እርግጥ ነው፣ በመካከላችን መገኘቱ እርግጥ ነው፣ መሞቱ መሰቀሉ እንደኛ መጠማቱ ወዳጃችን መሆኑ ወንድማችን መሆኑ እርግጥ ነው። ግን ከፍጥረት ሁሉ የተለየ ነው። ይሄ የሆነበት ምክንያት ደግሞ ኢየሱስ ክርስቶስ ያልነበረበት ዘመን የለም። ሰው ሆኖ በመካከላችን አደረ እንጂ ያልነበረበት ዘመን የለም። ይሄ በጣም አስፈላጊ ነገር ነው። ዘላለማዊነቱን ለማየት ሞክረናል፣ በመጀመሪያው የሚለውን ቃል በማየት ማለት ነው። ከዛ ቀጥሎ ያየ ነው ኢየሱስ ክርስቶስ ደግሞ የፍጥረት ሁሉ ምንጭ መሆኑን አይተናል። በመጀመሪያው የነበረው ይህ ቃል በእግዚአብሔር ዘንድ የነበረው ይህ ቃል ከእግዚአብሔር ጋር የነበረው ይህ ቃል ሁሉን ፈጠረ። ይሄንን እንድናመን እግዚአብሔር ይፈልጋል። ሁሉ በእርሱ ሆነ የሚለው እሱ ነው። ሁሉ በእርሱ ተፈጠረ። ከተፈጠሩት ነገሮች እሱን ሳይጨምር ማለት ነው። ከተፈጠሩት ነገሮች በሙሉ ያለ እርሱ የተፈጠረ የለም። ስለዚህ ክርስቶስን እንደ ዘላለማዊ ጌታ፣ ክርስቶስን እንደ ፈጣሪ ስናመን እሱ ነው ህይወት የሚያመጣልን። ሶስተኛውና ምናልባት ደግሞ የዚህ ሁሉ ክርክር ጫፍ ቀጥሎ ያለው ነው። አምላክ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ጫፍ ነው ይሄ። የመጨረሻው ክብሩ ይሄ ነው። ዋና ክብሩ ይሄ ነው። ብዙዎች ግራ የሚጋቡበት ነገር እንደሆነ እናውቃለን። ግራ ባያጋባ ነው የሚገርመው። ግራ የሚያጋባ ነገር ስለሆነ ግን እውነት ግራ ቢያጋባም እውነት ነው። እውነት ባይገባንም እንኳን እውነት ነው። እግዚአብሔር ካለው አለው ነው። እውነት አንዳንድ ጊዜ ሙሉ ለሙሉ ሲገለጥልን ጥሩ ነው። ፍርጥ ብሎ ቁጭ ሲለልን ጥሩ ነው። እንድናስብ ያደርገናል። ግራ እንድንጋባ ብቻ ሳይሆን እንድናስብም ያደርገናል። የእግዚአብሔር ነገሮች ሙሉ ለሙሉ ይገባናል የሚል ዋስትና መጽሐፍ ቅዱስም አልሰጠንም። ከእውቀት ከፍለን እናውቃለን ነው የሚለው ቅዱስ መጽሐፍ። እና እግዚአብሔር በታሪክ ውስጥ በኪዳናቱ ውስጥ ልናውቀው የሚገባውን ነገሮች እየከፈለ ነው የሚገልጥልን። ሁሉን በአንድ ላይ አይገልጥልንም። ከዚህም ቀጥሎ ስለምንመለከተው ነገሮች ያልገቡን ነገሮች ብዙ አሉ። እግዚአብሔር አምላክ ነው ብለን የምናመልክበት አንዱ ምክንያት ሙሉ ለሙሉ ስላልገባን ነው። ሙሉ ለሙሉ የገባኝና ሙሉ ለሙሉ የምገልጸው አምላክ አምላኬ ሊሆን አይችልም። ምናልባት አምላኩ ልሆን ነው የምችለው። ሙሉ ለሙሉ ከገባኝ፣ ሙሉ ለሙሉ ከገለጽኩት፣ ሙሉ ለሙሉ ካብራራሁት እሱ እንዴት ፈጣሪ እንዴት ሙሉ ለሙሉ ሊብራራ ይችላል? አምላክ እንዴት ሙሉ ለሙሉ ሊገለጥ ይችላል? ስለ እግዚአብሔር ከእውቀት ከፍለን ነው የምናውቀው። ዘላለም እንኳን ከገባን በኋላ ዮሐንስ ራእይ መጽሐፍ በመናነብበት ጊዜ በራእይ ይገባሃል እያለን ነው የምንኖረው። ይገባሃል እያለን እየተገረምን እየተደነቅን እየተገለጠልን እየተገረምን ነው የምንኖረው። ምክንያቱም እርሱ አምላክ ነው፣ እኛ ደግሞ ሰዎች ነን። እርሱ ያልተወሰነ ነው፣ እኛ ደግሞ ውስን ነን። ሰማይን በጣም የደስታ ቦታ ያረጋዋል ብዬ ማስበው ነው። በየለቱ ስለ እግዚአብሔር የሚገለጥ ነገር ስለአለ ነው። ስለዚህ ኢየሱስ ክርስቶስ ከመጀመሪያው ነበር ብቻ ሳይሆን ኢየሱስ ክርስቶስ ይሄ ሎጎስ ሁሉን የፈጠረ ነው ብቻ ሳይሆን ቀጥሎ ደግሞ የሚናገረው ቅዱስ ዮሐንስ በወንጌሉ ኢየሱስ ክርስቶስ ይሄ ሎጎስ ራሱ አምላክ ነው ነው። ሰው ሆኖ የተገለጠው ይሄ ሎጎስ የዓለም ፈጣሪ የሆነው ይሄ ሎጎስ ለዘላለም የኖረው ይሄ ቃል አምላክ ነው። መጀመሪያ ጥቅሶቹን ላሳያችሁ። ዮሐንስ 1:1 በመጀመሪያው ቃል ነበረ፣ ይህ ቃል ከእግዚአብሔር ጋር ነበረ። አሁን እንግዲህ እግዚአብሔር አለ ደግሞ ይሄ ቃል አለ፣ የሥላሴ ነገር ለማየት ማለት ነው። ይሄ ቃል አለ ደግሞ ይሄ ቃል ከእግዚአብሔር ጋር ነበረ። በተለየ ግንኙነት እግዚአብሔር አለ ደግሞ ይሄ ቃል አለ፣ ሎጎስ አለ፣ እግዚአብሔር አለ፣ ከእግዚአብሔር ጋር ነበረ። አልተፈጠረም፣ ሁሉን ፈጥሯል። ዘላለማዊ ነው ይሄ ቃል፣ ለዘላለም ከእግዚአብሔር ጋር ከብሮ ነው የሚኖረው ይሄ ቃል። ማን ነው ይሄ ቃል? የሚያስገርመው እውነት ከመጀመሪያው አንስቶ ከእግዚአብሔር ጋር ነበረ ብቻ ሳይሆን ፈጠረም ብቻ ሳይሆን ቃልም ምዕራፍ 1 ቁጥር 1 ይሄ ሎጎስ ራሱ እግዚአብሔር ነበረ። ሎጎስ ይሄ ቃል ክርስቶስ እግዚአብሔር ነበረ። በነገራችን ላይ ያው ግሪክ ብዙ ማወቅ የለብንም፣ ግን ትንሽ ይጠቅመን እንደሆነ እግዚአብሔር ነበረ የሚለው ላይ ከእግዚአብሔር በፊት ይሄ በእንግሊዝኛ እንደምንለው ዴፊኒት አርቲክል በግሪክ አላስቀመጠም ጸሐፊው፣ እና ከአምላክ ትንሽ ያነስ ያለ አምላክ መሆኑን ያመለክታል ብለው የሚናገሩ ሰዎች አሉ። ተቃራኒውን ነው የሚናገረው እሱ። ዴፊኒት አርቲክል አለመጠቀሙ አንደኛ ቅድም ከእግዚአብሔር ጋር ነበረ ስላለን ይሄ ሎጎስ ራሱ ያ የቅድም የነገርኳቸው ራሱ ነው ሳይሆን የተለየ መሆኑን ለማሳየት ነው አርቲክሏን ያልተጠቀመው። በሌላም አገላለጽ ያንን አርቲክል ያልተጠቀመበት አንዱ ምክንያት ትኩረት ለመስጠት ኤምፋሳይዝ ለማድረግ አምላክ ራሱ በራሱ አርቲክል ቢጠቀም ኖሮ ግራ ያጋባ ነበር። ከእግዚአብሔር ጋር ነበረ ስላለን ይሄ ሎጎስ ራሱ ያ ቅድም አምላክ እግዚአብሔር ያልኳችሁ ራሱ ነበረ ሊሆን ይችል ነበር። እሱን ማለት አልፈለገም ዮሐንስ። ያ እግዚአብሔር አለ ሎጎስ አብሮት የነበረው እግዚአብሔር፣ ይሄ ሎጎስ ደግሞ ይሄ ቃል ደግሞ በራሱ እግዚአብሔር ነበረ ነው። ምን ማለት ነው? ኢየሱስ ክርስቶስ ራሱ አምላክ ነው ነው። ከእግዚአብሔር ጋር ብቻ ሳይሆን የነበረው ራሱ ደግሞ እግዚአብሔር ነበረ። ይሄ ነው እንግዲህ የሥላሴን ነገር ከባድ ያደረገው። እግዚአብሔር አንድ አምላክ ነው፣ ግን ደግሞ ስሉስ ነው። በሥላሴ እናምናለን። ሶስት አምላክ የለም፣ አንድ አምላክ ነው። ግን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብሎ ራሱን የገለጠልን በዚህ መልክ ነው ብለን እናምናለን። ራሳችንን ባስተማርን ቁጥር በቅዱስ ቃሉ የምናገኘው ይሄ ነው። አንድ የሥነ መለኮት ሰው ተናገረ እንደሚባለው የሥላሴን ነገር ሙሉ ለሙሉ እንግለጸው ካልን አእምሯችንን ማጣታችን ነው ከአእምሮ በላይ ስለሆነ ይልና፣ ደግሞ ሙሉ ለሙሉ እንተወው ብባል ነፍሳችንን ማጣታችን ነው ይል። ብንጥለው የሥላሴን ነገር ነፍስ ነው የምንጥለው፣ ከእግዚአብሔር ጋር ነው የምንጋጨው። እግዚአብሔር ራሱ እንዲነኝ ስላለ ማለት ነው። ደግሞ ሙሉ ለሙሉ ልገልጸው ሞክራለሁ ያለን እንደሆነ ደግሞ አእምሯችን እናጣለ ነው። አይ ቲንክ በጣም ጥሩ ንግግር ነው የተናገረው ይሄ ሰው፣ ግን እውነት ነው። መጽሐፍ ቅዱስ እንደሚያስተምረን እግዚአብሔር አንድ አምላክ ነው። ለእስራኤልም በጣም ያስጠነቀቀው እግዚአብሔር በጣም ያስጠነቅቅ የነበረው በተደጋጋሚ እንደ ሌሎች አህዛብ ብዙ አምላክ አምላኪ እንዳትሆኑ፣ ፖሊቲስቲክ እንዳይሆኑ፣ የብዙሃ አምላክ ሰብስበው እንዳያመልኩ፣ አማልክቶቻቸው እንዳይበዙ፣ እኔ የእናንተ አምላክ ከሌሎቹ አሕዛብ አማልክት የተለየው ነኝ፣ ዩኒክ ነኝ እኔ። ዘዳግም ምዕራፍ 6 ላይ አሁን እነሱ ሸማ ብለው ይጠሩታል። ዘዳግም 6:4 ስማ ብሎ ስለሚጀምር ማለት ነው። በዕብራይስጥ ሸማ በጣም ትልቅ አምድ ነው ለእስራኤል ሕዝብ። የአምልኳቸው፣ የዶክትሪናቸው፣ የትምህርታቸው ትልቁ መቆሚያ አምዳቸው ዘዳግም 6 ነው። ሸማ ስማ ብሎ እግዚአብሔር እኔ አምላክ እግዚአብሔር እንዲህ ነኝ ብሎ የተናገረው ማለት ነው። ምንድን ነው ያለው እግዚአብሔር? አምላክ እግዚአብሔር አንድ አምላክ ነው። እንደ ሌሎቹ አሕዛብ ብዙ አማልክት እንዳያበዙ፣ ይሄንንም ሳሩንም ቅጠሉንም ወንዙንም አምላክ ነው እያሉ እንዳያመልኩ፣ ከእኔ በቀር ሌላ አምላክ የለም ብሎ ነው የተናገረው። ዘጸአት 20 ላይ ከእኔ በስተቀር ሌሎች አማልክት አይሁኑል። ስለዚህ አንድ አምላክ ነው ያለ። ይሄንን አምላክህን በፍጹም ልብህ ውደደው ነው እንጂ ሶስት አምላክ አለ ወይም በዛ አምላክ እንድናመልክ መጽሐፍ ቅዱስ አይፈቅድልንም። ለእስራኤል ትልቁ ማስጠንቀቂያ ይሄ ነበር። እግዚአብሔር አንድ አምላክ ነው። ሶስት አማልክት የሉም። እውነተኛ አምላክ አንድ ብቻ ነው። ይሄንን መጽሐፍ ቅዱስ በግልጽ ነው የሚነግረን። በብሉይ ኪዳን የትምህርተ ስላሴ ነገር እግዚአብሔር ልክ አሁን በአዲስ ኪዳን እንዳብራራው አላብራራው። ለምን የተባለ እንደሆነ ገና የሚቀጥል መገለጥ ስላለ፣ ወልድ ራሱ ገና ስላልመጣ፣ መንፈስም ገና መጥቶ ስላልከበረ፣ እግዚአብሔር አምላክ በሚንችለው አቀመና በሚያስፈልገን መጠን ነው መገለጦችን የገለጠልን። አሁን ያልተገለጠልንና ወደፊት እናውቀው ብዙ ነገር አለ። አሁን በገለጠልን መጠን ነው እግዚአብሔርን እናውቀው። ቢሆንም ግን እግዚአብሔር በብዙሃ አማልክት በሚያመልኩ አህዛብ ተከባ የነበረችውን እስራኤልን እኔ አንድ አምላክ እግዚአብሔር ነኝ ቢልም ቀስ አርጎ በአዲስ ኪዳን ሙሉ ለሙሉ ሊገልጥ ያለውን እውነት ግን ቀስ አርጎ ያመጣው እንደነበረ በብሉይ ኪዳን ግልጽ ነው። በዚህ አሃዱነት በዚህ አንድነት ውስጥ ደግሞ ስላሴ እንደሆነ ሶስት ብለን ባንቆጥርም ደግሞ በዚህ አንድነት ውስጥ እግዚአብሔር የራሱ የሆነ ግንኙነትና ስላሴያዊነት ደግሞ እንዳለ ብዙሃነት እንዳለ ግን በግልጽ መጽሐፍ ቅዱስ ያሳየናል። ገና ከፍጥረት ገና ሲጀምር አይደለም እግዚአብሔር እንፍጠር እያለ የፈጠረው? ከራሱ ጋር ሲያወራ እንፍጠር እያለ ነው የተናገረው። እግዚአብሔር አንድ ነው ግን ደግሞ አለ በውስጡ ሶስትነት። ግልጽ ነው። በግልጽ በብሉይ ኪዳን እንደዛ አድርገው ባይገልጸውም ግን ቢያንስ በፕሉራሊቲ እንዳለ በብሉይ ኪዳን እናነባለን። እንፍጠር እያለ እግዚአብሔር ሲናገር ማለት ነው። አዳም ከኛ እንዳንዱ ሆነ ሲል እግዚአብሔር ከኛ ብሎ ፕሉራሊቲ ነበረ እግዚአብሔር በውስጡ። እንሄድና በቃ እነኝን ሰዎች ቋንቋቸውን እንደበላልቀው ብሎ እግዚአብሔር ባቤልን ሲያፈርስ በዘፍጥረት 11 ላይ የምናየውም እሱ ነው። እግዚአብሔር ለአብርሃም ሲገለጥለት በዘፍጥረት 18 ላይ በጣም በሚያስገርም ሁኔታ ነው የተገለጠ። እግዚአብሔር ተገለጠለት ብሎ ነው የሚጀምረው። አማልክት በብዛት ተገለጡለት ሳይሆን እግዚአብሔር ተገለጠለት፣ እግዚአብሔር ለአብርሃም ተገለጠለት ነው የሚለው። አንዱ አምላክ ማለት ነው። ግን ያየው ሶስት ሰዎችን የሚመስሉ ነው ያየው። አይ ቲንክ እግዚአብሔር ይህንን ሚስጥር በአዲስ ኪዳን ብዙ ሊያብራራው የነበረውን ሚስጥር ቀስ እያረገም ቢሆን በብሉይ ኪዳን አሳይቷቸዋል እግዚአብሔር ማለት ነው፣ በቃሉ እንደምናነበው። ስለዚህ እግዚአብሔር አምላክ አንድ አምላክ ነው። በዚህ አምላክነቱ ሶስትነት አለ፣ ሶስት ፐርሰንስ አለ፣ ሶስት ስብዕና አለ። አብ አለ፣ እግዚአብሔር አብ አለ፣ እግዚአብሔር ወልድ አለ፣ ኢየሱስ ክርስቶስ አምላክ የሆነ መንፈስ ቅዱስ ደግሞ አለ። ከአብና ከወልድ ጋር ደግሞ በእኩልነትና በስልጣን በዚህ አንድ አምላክ ውስጥ ያለ ደግሞ መንፈስ ቅዱስ አለ። በአብ በወልድ በመንፈስ ቅዱስ ስም አንድ ስም ነው ያለው፣ አንድ አምላክ ነው ያለው። ግን በአብ በወልድና በመንፈስ ቅዱስ ስም የተባለው ማለት ነው። ጌታችን ኢየሱስ ክርስቶስም እኔ እሄዳለሁ ደግሞ ይመጣል ያለው ማለት ነው። በሱ ቦታ ይመጣል ያለው ደግሞ መንፈስ ቅዱስ ደግሞ አለ። ይሄ ትምህርተ ስላሴ የምንለው ነው። ስለዚህ ወልድ ከእግዚአብሔር የተለየ ነው፣ ከአብ የተለየ ነው። ምን ማለት ነው? ከእግዚአብሔር ጋር ነበረ የሚለን እሱ ነው። ከእግዚአብሔር ጋር ነበረ፣ ግን ደግሞ እግዚአብሔር ነበረ ራሱ። ይሄንን ነው ክርስቲያኖች የምናምነው። በጣም በብዙ አምላኪነት ከሚታወቁ ሃይማኖቶች መካከል አይደለም ክርስትና። የአንድ አምላክ አምላኪ ነው ክርስትና። እግዚአብሔር ፈጣሪ አምላክ አንድ አምላክ ነው፣ ግን ደግሞ ስሉስ አምላክ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ብለን ነው የምናምነው። በዚህ በስላሴ አካላት ውስጥ አምላክነቱ በጣም ብዙ ሰዎች ግራ የሚያጋባቸውና የሚያጨቃጭቃቸው አንዱ ግን ወልድ ነው። እግዚአብሔር ወልድ ነው፣ ሎጎስ። ለምን ሰው ሆኖ ነው ተገልጦ የምናየው? በአዲስ ኪዳን ሰው ሆኖ ተገልጦ ስለመጣ ስለበላ ስለጠጣ አምላክ ነው ወይ የሚሉ ሰዎች አሉ። አንዳንድ ጊዜ አንዳንድ ጥያቄዎች ያጋጥሙናል። አምላክ ይበላል ወይ? አይ አይበላ። ኢየሱስ ክርስቶስ ግን በልቷል። ስለዚህ አምላክ ሊሆን አይችልም። አምላክ ይተኛል ወይ? የሚጠብቅሽ አይተኛም አያንቀላፋም ተብሎ ተጽፏል። ኢየሱስ ክርስቶስ ግን ተኝቷል በጀልባዋ ውስጥ ሆኖ። ስለዚህ እንዴት አምላክ ሊሆን ይችላል ይላሉ። ለምንድን ነው ሰዎች የሚዘነጉት? እኛን ለማዳን ብሎ ሰው እንደሆነ ይዘነጉታል። ኢየሱስ ክርስቶስ ዘላለማዊ አምላክ ነው፣ ግን ሰው ሆኖ በመካከላችን ተገለጠ። ስለዚህ እውነተኛ ሰው ነበር። ሰው መስሎ መጣ አይልም መጽሐፍ ቅዱስ። ሰው ሆኖ መጣ ነው የሚለው። ስለዚህ ሰው የሆነውን ሁሉ ሆኗል ከኃጢአት በስተቀር። ሰው መስሎ አልመጣም፣ ጎስት ነገር መስሎ አልመጣም። ሰው መስሎ ቢመጣ ኖሮ ሰውን ወክሎ ሊሞት አይችልም ነበረ። ሰው መሆን ነው የነበረበት። ሰውን የሚተካው ሰው ነው እንጂ ሰው የመሰለ ነገር አይደለም። ሰው የመሰለ ነገር እኛን አይተካንም። ተክቶን መሞት ካለበት እኛን መሆን ነው ያለበት። እና ከኃጢአት በስተቀረ በሁሉ ነገር ወንድሞቹን ሊመስል ተገባ። ሰው ስለሆነ ምን አድርጓል? በልቷል። ሰው ስለሆነ ምን አርጓል? ጠጥቷል። ሰው ስለሆነ ተኝቷል። ሰው ስለሆነ ተነስቷል። ሰው ስለሆነ ደክሞት አርፏል። ሰው ስለሆነ ተጠማው ብሏል። ግን ይሄ ሰው የሆነ ኢየሱስ ክርስቶስ ግን ደግሞ የዘላለም አምላክ ነው። የማይረባው፣ የማይጠማው፣ የማይተኛ፣ የማንቀላፋ፣ የማይሞት ዘላለማዊ የሆነ ደግሞ አምላክ ነው ኢየሱስ ክርስቶስ። ይሄ በብሉይም ከመጀመሪያም ስለ መሲሁ ስለሚመጣው መሲህ እስራኤል ማስተዋል አቅቷት ደንዝዛ ነው እንጂ ስለሚመጣው መሲህ እግዚአብሔር የተናገረው አንዱ ምልክት ይሄ ነው። የሚመጣው መሲህ ዝም ብሎ ተራ ሰው የሆነ መሲህ ሳይሆን መሲሁ ሲመጣ ሁላችሁ እንደምናውቀው በልደት ጊዜ ከሚነበቡ ጥቅሶች መካከል አንዱ አሁን ኢሳይያስ ምዕራፍ 9 ነው። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል የሚለው ማለት ነው። ስለሚወለደው ስለ ክርስቶስ ስለ መሲሁ ኢሳይያስ አስቀድሞ የተናገረው ማለት ነው። ምዕራፍ 9 ቁጥር 7 ላይ ትንቢተ ኢሳይያስ ስሙ ምን ይሆናል ነው ያለው? ድንቅ መካር፣ ኃያል አምላክ ነው ብሎ እኮ እግዚአብሔር አስቀድሞም ከመጀመሪያው ተናግሯል። ልጁን ከመላኩ በፊት አስቀድሞ እግዚአብሔር ዝም ብሎ ተራ ሰው የሆነ መሲህ ሳይሆን አምላክ ነው። ድንቅ መካር፣ ኃያል ደግሞ አምላክ ነው ኢየሱስ ክርስቶስ። ዕብራውያን ምዕራፍ 1 ላይ ዕብራውያን ምዕራፍ 1 ስለ ኢየሱስ ክርስቶስ አምላክነት በጣም የሚከራከር ምዕራፍ ነው። ምናልባት ጊዜ ሲኖራችሁ እንድታነቡት ሁላችሁንም አበረታታለሁ። ከቅዱሳን መላእክት ጋራም ያወዳድረዋል። ኢየሱስ ክርስቶስ ከሁሉ በላይ ነው። ኢየሱስ ክርስቶስ ነው አንዱ የበላይነቱን የሚገልጠው ዕብራውያን ላይ መለኮትነቱን በመናገር ነው። በግልጽ አምላክነቱን የሚናገር ሌላ የመጽሐፍ ቅዱስ ክፍል የኢየሱስ ክርስቶስን እሱ ነው። ዕብራውያን ምዕራፍ 1 ላይ በሁለተኛው ክፍለ ጊዜም ጠቅሼው ነበረ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አሁን ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን ይልና ተመልከቱ። እርሱም ይላል ልጁ ማለት ነው የክብሩ መንጸባረቅና የባህሪው ምሳሌ ነው ይላል። ኤግዛክት ሪፕሬዘንቴሽኑ ነው የእግዚአብሔር የመጣው ይሄ ልጅ አሁን ሊያድነን የመጣው ልጅ ዝም ብሎ ሰው ብቻ ሳይሆን የክብሩ መንጸባረቅ እግዚአብሔር ልክ ኢየሱስ ክርስቶስን ስናይ የአምላክ ክብር ነው። የክብሩ መንጸባረቅና የባህሪው ሪፕሬዘንቴሽን የባህሪው ምሳሌ ሆኖ ነው በመካከላችን ያደረው ይላል ቅዱስ መጽሐፍ። ከዛም የብሉይ ኪዳን ጥቅስ ጠቅሶም ይከራከራል። ለምሳሌ ወደ ቁጥር 7 ላይ ስንደርስ ስለ መላእክትም መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ነው ይላል ይልና ስለ ልጁ ግን ይላል እግዚአብሔር አስቀድሞ ስለ ልጁ ይሄ መዝሙር 45 ነው የሚጠቅሰው። እግዚአብሔር አስቀድሞ ግን ስለ ልጁ ምን ብሎ ተናግሯል ይላል በመዝሙር ስለሚመጣው መሲህ፣ አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ብሎ አምላክ ራሱ መስክሮለታል። አምላክ ራሱ አምላክ ሆይ ብሎታል። አምላክ ራሱ አምላክ ሆይ ብሎታል። ጌታ ራሱ ጌታም ጌታይን ተብሎ እንደተጠቀሰው ማለት ነው። እግዚአብሔር አምላክ ራሱ ከመላኩ በፊት ኢየሱስ ክርስቶስን አስቀድሞ በዘማሪው አማካኝነት አምላክ ብሎታል። አምላክ ሆይ ብሎ ይሄ ለማንም የተሰጠ ክብር ሳይሆን ለወልድ የተሰጠ ክብር ነው። ለምን? ወልድ አምላክ ስለሆነ ማለት ነው። ለዚህ ነው በዮሐንስ ወንጌል ምዕራፍ 14 ላይ ጌታ ኢየሱስ እኔና አብ አንድ ነን፣ እኔን ያየ አብን አይቷል፣ ሰው ስለሆነ እንደ ሰው ተመላልሷል፣ እኔ አምላክ ነኝ እያለ እየጮኸ አልሄደም። በስራዎቹ በምግባሮቹ ባደረጋቸው ነገሮችና በትምህርቶቹ ግን በግልጽ ይታያል። ከሰው በላይ የሆነ አምላክ እንደሆነ በሁሉ ነገሩ ይታያል። አብርሃም ከመወለዱ በፊት እኔ ነኝ ብሎ በኋላም እንደምንመለከታቸው እኔ ነኝ ያለው ዘጸአት ምዕራፍ 3 ላይ እግዚአብሔር ራሱን የገለጠበት ቃል ነው። እኔ ነኝ፣ እኔና አብ አንድ ነን ሲል እሱ ነው። አባቴ ይሰራል እኔም እሰራለሁ ብሎ በኩል ስልጣን ራሱን ሲያስቀምጥ አምላክነት ነው። ድንጋይ እያነሱት እኮ እውነታቸውን ነው ለመግደል። እግዚአብሔር አባቴ ነው ብሎ ራሱን ከእግዚአብሔር ጋር ስላስተካከለ ነው ለመናገር የፈለገው ነገር ግን እግዚአብሔርና እኔ አብና እኔ አንድ ነን ነው። ኢየሱስ ክርስቶስ የሰዎችን ኃጢአት ይቅር ብሏል እና ግራ የተጋቡት ያን ጊዜ ኃጢአትህ ተሰረየችልህ ሲል ግራ የተጋቡበት አንዱ ምክንያት እንዴት ነው ሰው የኃጢአትን ሊያስተሰርይ የሚችለው ይቅር የሚለው? ልክ ናቸው እኮ ሰው ኃጢአትን ይቅር ሊል አይችልም። መሐሪ እግዚአብሔር ብቻ ነው። ኢየሱስ ክርስቶስ ኃጢአት ተሰረየችልህ ሲል መለኮትነቱን ነው የሚያሳየው። ሰው ይቅርታን የኃጢአትን ስርየትን ሊሰጥ አይችልም ከእግዚአብሔር ጋር ባለን ግንኙነት ማለት ነው። እኛ የእርስ በርስ በደልን ነው እንጂ ይቅር የምንባባለው፣ ከእግዚአብሔር ጋር ያለን ግንኙነት ኃጢአት ይቅር ማለት የሚችለው አምላክ ብቻ ነው እና ግራ ይገባሉ። እንዴት ነው ይህ ሰው ብለው ማለት ነው። ማዕበሉን ጸጥ በል ዝም በል ሲለው ኢየሱስ ክርስቶስ የፈጠረውን ሲያናግረው ማለት ነው፣ ዘፍጥረት ላይ ያናገረውን አናገረው፣ አናግሮ ገሰጸው፣ ጸጥ አሰኘው። ያን ጊዜ እኮ ወድቀው ሰገዱለት ነው የሚለው መጽሐፍ ቅዱስ። የመለኮት ስልጣን ስለሆነ ወድቀው ደቀ መዛሙርቱ ራሳቸው ይህ ማን ነው ፍጥረት የሚገዝ ነፋሳት ማዕበል የሚታዘዙለት ይማን ነው ብለው የሰገዱለት አምላክ ስለሆነ ነው ማለት ነው። መጽሐፍ ቅዱስ ይሄን በግልጽ ያስተምረናል። የዘላለም አምላክ ነው ኢየሱስ ክርስቶስ ማለት ነው። ቆላሲያስ ላይ ስንሄድ ምዕራፍ 1 ላይ በግልጽ ቅዱስ ጳውሎስና እሱ የማይታየው አምላክ ምሳሌ ነው ይላል። የማይታየው አምላክ ምሳሌ ነው ኢየሱስ ክርስቶስ ይላል። በኋላ ደግሞ ወረድ ብለን ወደ ምዕራፍ 2 ቁጥር 9 ላይ ደግሞ በመናነብበት ጊዜ ኢየሱስ ክርስቶስ የመለኮት ሙላት በሰውነቱ ተገልጧል ይላል። ሰው ሆኖ ሲገለጥ የመለኮት ሙላት ነው በሰውነቱ የተገለጠው። ከዛ በሁለተኛው ክፍለ ጊዜ ያነበብኩላችሁ ምዕራፍ 1 ቁጥር 18 ይሄ መግቢያውን ሲደመድም ዮሐንስ በትክክል ደምድሞ ነው የሚጨርሰው። ሲጀምርም አምላክ ነው ብሎ ነው መግቢያውን የሚጀምረው፣ ሲጨርስም አምላክ ነው ብሎ ነው የሚጨርሰው። እርግጥ ትንሽ በእኔ ባያስኩት ቅዱስ መጽሐፍ ላይ ትርጉሙ ግልጥ ብሎ አይታየን ይሆናል። ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም እንደዚህ ተገልጦ ማለት ነው። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው የሚለው ግልጥ አድርገን እንተርጉመው ቢባል አዲሱ መደበኛ ትርጉም የሚባለውን ትርጉም አይታችሁ እንደሆነ ልዩነት የለውም፣ መጽሐፍ ቅዱስ አንድ ነው። ግን አተረጓጎሙ አንዳንድ ግልጽ የሆኑ ትርጉሞች አሉ በቋንቋ ምክንያት፣ አንዳንዶቹ ደግሞ ሰወር ያሉ ትርጉሞች አሉ። በአዲሱ መደበኛ ትርጉም ላይ ከቶውንም እግዚአብሔርን ያየው ማንም የለም ይላል። ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ተረከው። በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እሱ አምላክ እርሱ አምላክን ተረከው። አምላክ አምላክን ተረከው ነው ምዕራፍ 1 ቁጥር 18። ስለዚህ አምላክ ነው ብሎ የጀመረው አምላክ ነው ብሎ ነው የሚጨርሰው። ኢየሱስ ክርስቶስ የዘላለም አምላክ ነው። ስለዚህ እንድናመልከውና እንድንከተለው የሚፈልገው እንዲሁ በደግ ሰው ነውና ጥሩ ነብይ ነው ሳይሆን ቶማስ የተናገረውን ክሌም ነው ያረግ እንድንከተለው ጌታችን የሚፈልገው ብዬ ማምነው ነው። ዮሐንስ 20:28 ላይ ጌታችን ኢየሱስ ክርስቶስ ያው እንደሞተና እንደተነሳ መሰቀሉን አሳይቶት እኮ ነው ሰው መሆኑን እና አረጋግጥ ብሎ ምስማር የወጋውንና ጭንካሩን ሲያሳየው የተገለጠበት የኢየሱስ ክርስቶስ ክብር ዝም ብሎ የሰውነት ክብር ብቻ ሳይሆን የመለኮትነት ክብር ስለነበረ ቶማስ እኮ አብሮት የነበረው 3 አመት ተኩል አብሮት የተከተለው ተጠራጣሪው ቶማስ ጌታዬ አምላኬም ብሎ ነው የተከተለ። ስለዚህ ኢየሱስ ክርስቶስን ስንከተል የምንደንበት እምነት ይሄ ነው። ሌላ ሁሉ እምነት ጥሩ እምነት ነው። ሰው ነው ብሎ ማመን ጥሩ እምነት ነው። ጥሩ አስተማሪ ነው ብሎ ማመን ጥሩ እምነት ነው። ደግ ሰው ነው ሽዎችን መግቧል ብሎ ማመን ጥሩ እምነት ነው። የሚያድነን ሙሉ ዶዝ መድኃኒት ግን እንፈልግ ከተባለ ጌታዬ አምላኬም። አንድ ነገር መጨመር አለብኝ እዚህ ላይ። ለምንድን ነው የኢየሱስ ክርስቶስ ክብር ሰዎች የሚቀነስባቸው? አምላክነቱን መቀበል ለምንድን ነው የሚከብዳቸው ያለ እንደሆነ ምክንያቱ ሰው ሆኖ መምጣቱ ነው። ራሱን ዝቅ አድርጎ መምጣቱ ነው። ራሱን ዝቅ አድርጎ ስለመጣ፣ ራሱን አዋርዶ ስለመጣ እሱን ሲያዩ አምላክነቱን ለመቀበል ይከብዳቸዋል። ግን ዝቅ ብሎ መምጣት እኮ ማንነትን አይቀንስም። ማንነት ሳይቀነስ እኮ ዝቅ ማለት ይቻላል። የምትወዷቸው ታላላቅ ሰዎች ቤታችሁ ቢመጡና አጠገባችሁ ቢቀመጡና ይሰሩታል ብላችሁ ያልገመታችሁትን ነገር ቢሰሩ ስቲል እኮ እነኛ ሰዎች ናቸው። የምትወዷቸው የፊልም አክተሮች ሊሆኑ ይችላሉ፣ የአገር መሪዎች ሊሆኑ ይችላሉ፣ ፕሬዚደንቶች። ቤትህ እመጣለሁ ዛሬ ብሎ ቤታችሁ ቢመጡ ይሄ በራሱ አስገራሚ ነው። መሪ እንዴት እኔ ተራ ቤት ውስጥ ይመጣሉ? አንተ ጋ ነው የምውለው ዛሬ ብለው ትልቅ መሪ የሚመራቸው ሰው ደውለው ቢመጡ እኮ ይሄ በራሱ አስገራሚ ነው። እኔ ቤት መምጣታቸው እኔ ቤት መጥተው ደግሞ ምግብ እኔ ላቀርብ ስል እኔ ላቀርብልህ እያሉ እኔን ሰርቭ ቢያደርጉኝ ቢያገለግሉኝ እኮ እንደ አንድ መሪ በጣም ያስገርማል። ማድረግ የለባቸውም ነበር፣ እሳቸው መሪ ናቸው። ግን መጥተው ምግቤን ቢያቀርቡ ቤቴን ቢያጸዱ፣ ይሄ እንደው በሰው ስናስበው አይሆንም እንጂ እንዲሁ አንድ ንጉሥ ቤታችን ገብተው ቤታችን ቢያጸዱ ምግብ ቢያቀርቡ እንትን ቢያደርጉ እኮ ይሄ በጣም የሚያስገርም ነገር፣ እንዴት ንጉሥ ይሄን ያደርጋል? ግን አላቃለላቸውም፣ አከብራቸዋለሁ እንጂ የኔን ቤት ውስጥ ስለገቡ ንጉስነታቸው እኮ አይሰረዝም። ንጉስ ተራ ሰው ቤት ሲገባም ንጉስ ነው። ንጉስ የተራ ሰው ስራ ሲሰራም ንጉስ ነው። ንጉስ ነው ተራ ሰው ስራ የሰራው። ስለዚህ ኢየሱስ ክርስቶስ ከአምላክ የሆነው መለኮት የሆነው ከአምላክነት ዙፋኑ ላይ ወርዶ እኛ መንደር ውስጥ መጥቶ በረቱ ሲወለድም ንጉስ ኢየሱስ ነው። ንጉስ ነው የተወለደው። ለዚህ ነው የአይሁድ ንጉስ ወዴት ነው እየተባለ የተፈለገው። ንጉስ በረት ውስጥ ሲወለድም ንጉስ ነው። አምላክ በረት ውስጥ ቁጭ ሲልም አምላክ ነው። አምላክ መካከላችን ሲገኝም አምላክ ነው። ለምንድን ነው ሰው የሆነው ብለን አላማውን መጨበጥ ነው እንጂ ያለብን እንዴው ለምንድን ነው እኔን ፈልጋ የመጣው ነው እንጂ የሚባለው ክብሩ ማዝቅ አይለም አምላክ ወርዶ መሬት ላይም ሲሆን አምላክ ነው ለምንድን ነው መሬት ላይ የሆነው ብለን ነው መጠየቅ ያለብን ኢየሱስ ክርስቶስ ራሱን ዝቅ ማረጉ ከማንነቱ ዝቅ ማለቱ ሳይሆን ይሄንን ሳይሆን መማር ያለብን ይልቅስ በታላቅነት ውስጥ የሚገኝን ትህትና ነው መማር ያለብን እንጂ አይቀንስም ሰው ቤት ስለመጣ የንጉስ ክብር እንደማይቀንስ ያምላክ ክብር እንደማይቀንስ በምድር ላይ ሰው ሆኖ ስለተገኘ የክርስቶስ ኢየሱስ የመለኮት ማንነቱ አይቀንስም ኢየሱስ ክርስቶስ አምላክ ስለሆነ ስለዚህ ግራንድ አንጋባ ለማሳየትም ጭምር ነው እንዲያውም መጽሐፍ ቅዱስ ኢየሱስ ክርስቶስን ዝቅ ብሎ መምጣቱን የትህትና ምሳሌ ነው እንጂ የሚያረጋው የማንነት ዝቅታ እንዳልሆነ መጽሐፍ ቅዱስ ያሳየናል በነገራችን ላይ በአብ በወልድና በመንፈስ ቅዱስ ምናልባት ወደፊት እንመለከተው ይሆናል መካከል ተግባርን በተመለከተ መገዛዛት አለ በእኩልነት የሆነ መገዛዛት አለ አብ ወልድን ላከው ወልድ የአብን ፈቃድ ለመፈጸም ነው የመጣሁት ነው የሚለው ወልድ ለአብ ይገዛል ቅዱስ መንፈስ ደግሞ ልክላችኋለሁ ነው ጌታ ኢየሱስ ያለው ይሄ መገዛዛት ግን ማንነትን ባህሪን ግን አይቀንስም ይሄ እንደውም የምንማረው ነገር ነው አንድ ሰው ከኛ በታች የሆነ ነገር ስለሰራ እሱ አነስ ያለ ሰው እኛ ከፍ ያለን ሰዎች አይደለንም በባህሪ አንድ ነን ሰው ነን በተግባር ግን አንዱ ለአንዱ ይገዛል መጽሐፍ ቅዱስ እንደሚያስተምረን ማለት ነው ፊልጵስዩስ ምዕራፍ 2 አንብቤ በዘጋው አይ ቲንክ ትክክለኛ መዝገብ ይመስለኛል ፊልጵስዩስ ምዕራፍ 2 ላይ ቅዱስ ጳውሎስ የተቀኘው ነው ይሄ ግጥም ነው በመጀመሪያ በተጻፈበት ቋንቋ ዜማ አርጎ ዘምሮት እንደሆነ አላውቅም ለመጀመሪያዎቹ ሐዋርያት የጌታ ኢየሱስ ክርስቶስ ዝቅ ማለት ግራም ያጋባ ሳይሆን ያምልኳቸው ምክንያት ነበር እና ምን ይላል ፊልጵስዩስ ምዕራፍ 2 ላይ በክርስቶስ ኢየሱስ የነበረ ይህ ሐሳብ እንደውም በእናንተ ውስጥ ይሁን ነው የሚለው ይሄ የመገዛትና የዝቅታ የትህትና ሐሳብ በእናንተ ውስጥ ደግሞ ይኑር ምን ሐሳብ ነው የነበረው እርሱ ክርስቶስ በእግዚአብሔር መልክ በትክክል ማለት ነው በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ያንን ዙፋን ምክንያቱም አምላክ ከዙፋን አይወርድም አምላክ ከመለኮት ሥራ አይወርድም ያንን መብት ያንን የአምላክነት ስልጣንና መብት መሻማት እንደሚገባ መቀማት እንደሚገባ ነገር አልቆጠረው ዝም ብሎ ይዞት ለመኖር ችካ አላለም ለዓላማው ሊለቀው ፈለገ መቀማት እንደሚገባ ነገር አልቆጠረውም ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ በመስሉም እንደ ሰው ተገኝቶ ራሱን አዋረደ ለሞትም ይሄውም የመስቀል ሞት እንኳ የታዘዘ ሆነ ይላል ስለዚህ በከፍታ ውስጥ ዝቅ አለ በከፍታ ማንነት ውስጥ ዝቅ አለ ለዓላማው ማለት ነው እና እንዲያውም ቅዱስ ጳውሎስ ይሄንን የሚለው በክርስቶስ ኢየሱስ የነበረ ይህ አሰራርና ይህ ማንነትና ይህ ሐሳብ በእናንተ ውስጥ ደግሞ ይኖር ዝቅ እንድንልና እንድናገለግል ማለት ነው ስለዚህ መጽሐፍ ቅዱስ ባጭሩም ያስተምረን ኢየሱስ ክርስቶስ የዘላለም አምላክ ፍጹም የሆነ አምላክ በባህሪው አምላክ ነው የሥላሴ ሁለተኛ አካል የሆነ እግዚአብሔር ወልድ ነው ፍጹም ሰው ሆኖ በመካከላችን ተገኝቷል ግን ደግሞ ፍጹም አምላክ ነው ስለዚህ የሚያድነው እምነት እግዚአብሔር ነው ያለንን መዳኔት ከነሙሉ ክብሩ መውሰድ ነው ከነሙሉ ክብሩ ማመን ማለት ኢየሱስ ክርስቶስ የዘላለም አምላክ እንደሆነ አምኖ መቀበልና ጌታዬ አምላኬ በሚል እምነት በእግዚአብሔር ፊት ስንሆን ያን ጊዜ የዘላለም ህይወትን ይሰጠናል የሚሰገድለት የሚከበር ጌታ የሆነ አምላክ የሆነ ኢየሱስ ክርስቶስ ለርሱ ለዘላለም ክብር ይሁን See you there.